የአሜሪካ ድምጽ ራዲዮ ጣቢያ ነው።
ህዳር 3 ላይ ነው ይከላወራል ብለን የምንገምተው 2012 ማለት ነው። ይሄ እንግዲህ ድምጽ የሚሰጥበት ቀን ነው። ከዛ ቀድሞ የሚሰሩ ብዙ የተለያዩ ስራዎች አሉ።
ወይዘሪት ሶሊያና ሽመልስ የምርጫ ቦርድ የህዝብ ግንኙነት አማካሪ ናቸው። ዝርዝሩን በለቱ አብይ ርዕስ ይዘናል።
በትግራይ ልዩ ኃይል ፖሊስ ታስረን አንዶም ተደብድቧል። ዛቻና ማስፈራሪያ ተደርሶብናል። ለተወሰኑ ሰዓታትም ታስረን ፈተውናል።
የጸጥታ አካላትም በቀረበላቸው ጥቆማ መሰረት ምን አይነት እንቅስቃሴ እያደረጉ እንደነበረ ለማጣራት ለተወሰነ ጊዜ ማቆያ ሄደው ነበረ። ከዛ በኋላ ደግሞ በሰዓቱ ወደ ቤታቸው ተለቀዋል።
የቀደሙት የተቃዋሚው አረና ትግራይ ሊቀመንበር አቶ አብርሃ ደስታ ሲሆኑ እርሳቸውን ተከትሎ የሰማችኋቸው ደግሞ የትግራይ ክልል ጸጥታና አስተዳደር ቢሮ የህዝብ ግንኙነት ኃላፊ አቶ አፍታይ መለስ ናቸው። በመጽሔቱ ክፍለ ጊዜ ዝርዝሩን ይዘናል። ጠብቋቸው።
በደቡብ ሱዳን ለግል የደህንነት ጥበቃ ኩባንያ የሚሰሩ 20 የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ መንግስት ጠይቋል የሚለው አንዱ የምሽቱ ርዕሰ ወሬያችን ነው። አገሮች አስደንጋጭ ደረጃ ላይ የደረሰው የኩፍኝ ወረርሽኝ መዛመትን ለማስቆም አፋጣኝ እርምጃ መውሰድ አለባቸው ሲል የዓለም የጤና ድርጅት አስጠንቅቋል። ሌሎችም ዜናዎች አሉ።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ነሐሴ 23 2011 ዓ.ም ስርጭታችን ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ቮይቴክ ዞርኛክ። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የዕለቱን የዓለም ዜና።
በደቡብ ሱዳን ኢንሳይት ሴኩሪቲ ለሚባል የግል ደህንነት ጥበቃ ኩባንያ የሚሰሩ 20 የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ የአገሪቱ መንግስት ትዕዛዝ መስጠቱ ተገለጸ። የዋና ከተማዋ የጁባ ምክትል ከንቲባ ቲክቲክ ማራያርዲት ኩባንያው የሰራተኞችን ስለላ ስራ ይሰራሉ፣ ዜጎቻችንን ይበዘብዛሉ ሲሉ ወንጅለዋል። አንድ የኩባንያው ጠበቃ ግን ሰራተኞቻችን ከሀገር ይውጡ የሚል ትዕዛዝ የያዘ ደብዳቤ አልደረሰንም ብለዋል። ኩባንያው የመንግስት ክፍያዎችንና ለሰራተኞችም ጥቅማ ጥቅሞችና ጡረታ እንዲከፈል በተደጋጋሚ ተጠይቆ አላከናወነም ብለዋል። በዚህም የተነሳ የሀገር አስተዳደር ሚኒስቴር 4 የብሪታንያና 16 የኬንያ ዜጎች ከሀገር እንዲባረሩ ትዕዛዝ መስጠቱን ነው ምክትል ከንቲባው የገለጡት።
አገሮች አስደንጋጭ ደረጃ ላይ የደረሰውን የኩፍኝ ወረርሽኝ መዛመት ለማስቆም አፋጣኝ እርምጃ ካልወሰዱ እጅግ የበረታ ፈተና ይጠብቃቸዋል ሲል የዓለም የጤና ድርጅት አስጠነቀቀ። ሊሳ ሽላይን የድርጅቱ ዋና መስሪያ ቤት ከሚገኝበት ከጄኔቫ ለአሜሪካ ድምጽ ያጠናቀረችውን ዘገባ ዝርዝር ትዝታ በላቸው ታቀርባለች።
በያዝነው የአውሮፓውያኑ 2019 የመጀመሪያ 8 ወራት ብቻ ቁጥራቸው ከ365,000 በላይ የበሽታው ተጋላጮች መዘገባቸው አፋጣኝ እርምጃ ካልተወሰደ ሁኔታው ከዚህም የከፋ ሊሆን እንደሚችል ያመለክታል ሲል ነው የዓለም ጤና ድርጅት ያስጠነቀቀው። ከፍተኛ መዛመት ከተዘገበበት እንደ አውሮፓውያኑ አቆጣጠር 2006 ዓመተ ምህረት ወዲህ እጅግ ግዙፍ መሆኑ የተነገረለት ይህ ከፍተኛ አሃዝ ካለፈው ዓመት ተመሳሳይ ጊዜ ጋር ሲነጻጸር ከሶስት እጥፍ በላይ መሆኑንም የዓለም ጤና ድርጅት አመልክቷል። ከዩናይትድ ስቴትስ በስተቀር በዓለም ዙሪያ በሁሉም አካባቢዎች ስርጭቱ እየጨመረ መሆኑንም መግለጫው ጠቁሟል። ኬት ኦብራይን የድርጅቱ የበሽታዎች መከላከያ ክትባትና የስነ ህይወት ምርምር ስራዎች መምሪያ ዳይሬክተር ናቸው። ዓለም በአውሮፓውያን አቆጣጠር በ2020 ዓመተ ምህረት አደገኛውን ነገር ግን ሊከላከሉት የሚቻል ወረርሽኝ ጨርሶ ለማጥፋት የተያዘ ቅድ ለማሳካት ወደማይቻልበት አዝማሚያ እየገሰገሰ ነው ይላሉ። ይልቁንም አሉ ዳይሬክተሯ፣ ይልቁንም ወደ ኋላ መንሸራተት ነው የተያዘው።
We are absolutely backsliding on the measles situation and that is extremely worrying.
የኩፍኝን መዛመት ለመግታት የተያዘውን ጥረት አስመልክቶ ያለ ጥርጥር ወደ ኋላ መንሸራተት ነው የያዝነው። ያ ደግሞ በተለይም ለህፃናት ጤናና ደህንነት እጅግ አሳሳቢ አደጋ ደቃይ ነው። ቀደም ብዬ እንደጠቆምኩት በታዳጊ ወጣቶችና በአዋቂዎች ጤና ላይም ተመሳሳይ አደጋ ደቃኝነቱ እሙን ነው። ይህን የክትባት ስርዓታችንን ይዞታና አሰራር አስመልክቶ በአንዳንድ አሰራሮች እየተዘናጋን መሆናችንን የሚጠቁም ነው።
ህፃናት በበሽታው እንዳያዙ የሚያግዙትን የመከላከያ ክትባቶች በተለያዩ ምክንያቶች እየወሰዱ አይደሉም። ሃይማኖታዊና ልማዳዊ እምነቶችን ጨምሮ አንዳንዶች በክትባቶች ጠቀሜታ ላይ ያላቸው ጥርጣሬ ግዴለሽነት ብሎም የክትባቶችን ደህንነት አስመልክቶ የሚሰራጩ የተሳሳቱ መረጃዎች ለታየው መንሸራተት ከፍተኛ አስተዋጽኦ ከሚያደርጉ ምክንያቶች መካከል ናቸው ብለዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቀድሞ ዩናይትድ ስቴትስ የፌዴራል ምርመራ ቢሮ ኤፍቢአይ ዳይሬክተር ጄምስ ኮሚ በፕሬዝዳንት ዶናልድ ትራምፕ ከስራ እንደተባረሩ ከፕሬዝዳንቱ ጋር የተነጋገሩባቸውን ሚስጥራዊ ማስታወሻዎች ለመገናኛ ብዙሃን በመስጠታቸው የሚኒስትር መስሪያ ቤቱን ፖሊሲዎችና የስራ ቅጥር ስምምነታቸውን ጥሰዋል ሲል የፍትህ ሚኒስቴር ዋና ተቆጣጣሪ ከድምዳሜ ላይ መድረሱ ተገለጠ። ይህ የተገለጸው ለረጅም ጊዜ ሲጠበቅ ቆይቶ ዛሬ ይፋ በተደረገው ሪፖርት ነው። ኮሚ ፕሬዝዳንቱ ያስተዳደር ዘመናቸውን በጀመሩባቸው የመጀመሪያዎቹ 4 ወራት ውስጥ ሁለቱ ብቻቸውን ስላደረጓቸው ውይይቶች ከጻፏቸው 7 ማስታወሻዎች ይፋ ባደረጉት በአንደኛው ፕሬዝዳንቱ በዋይት ሃውስ ጽህፈት ቤታቸው ሲያነጋግሯቸው በቀድሞ የብሔራዊ ጸጥታ አማካሪያቸው ማይክል ፍሊን ላይ የተጀመረውን ምርመራ እንዲያቆሙ እንዴት እንደጠየቋቸውም ዘርዝረዋል። ፕሬዝዳንቱ አላደረኩም ሲሉ ነው ያስተባበሉት። በኋላም የቀድሞ አቃቤ ሕግ ሮበርት ሙለር ፕሬዝዳንቱ ፍትህ የማስተጓጎል ተግባር ፈጽመው እንደሆን ባደረጉት ምርመራ ጉዳዩ የምርመራው አንዱ አካል እንደነበርም ይታወሳል። የፍትህ ሚኒስቴር ዋና ተቆጣጣሪ ማይክል ሆርዊትስ ሚኒስትሩ የሚስተር ኮሚ አድራጎት ላይ የአቃቤ ሕግ ውሳኔውን እንዲሰጥ የምርመራ ውጤታቸውን አቅርበዋል። ይሁን እንጂ ሚኒስትሩ ኮሚን ሆን ብለው የፌዴራል ሕግ በመተላለፍ ሚስጥራዊ መረጃ አውጥተዋል ብሎ ለመደምደም የሚያበቃ መረጃ አላገኘበትም በማለት ክስ ላለመመስረትም መወሰናቸው ይፋ ተደርጓል።
በሚቀጥለው እንደ አውሮፓውያን አቆጣጠር በ2020 በሚካሄደው የዩናይትድ ስቴትስ ምርጫ ከዲሞክራቲክ ፓርቲው ከፕሬዝደንት ዶናልድ ትራምፕ ጋር የሚፎካከሩን እጩ የሚመረጥበት ውድድር በጥቂቱም ቢሆን ግልጽ የሆነ መምጣቱ እየተሰማ ነው። በአንድ ወቅት በየቀኑ እጩ ተፎካካሪ የሚጨመርበት ይመስል የነበረውና ከ20 በላይ እጩዎች የተሰለፉበት መድረክ አሁን ቀነስ ማለት ጀምሯል። ዝቅተኛ የህዝብ ድጋፍ አሃዝ ያሰባሰቡት ሴኔተር ክሪስቲን ጂሊብራንድ ከውድድሩ መውጣታቸውን ትናንትና አስታውቀዋል። ሴኔተሯ በአውሮፓውያን መስከረም 2 በሚካሄደው ክርክር ለመሳተፍ ብቁ ካልሆኑት እጩዎች መካከል አንዷ ነበሩ። ዲሞክራቲክ ፓርቲው በክርክሮች ለመካፈል ብቁ የሆኑ እጩዎችን የሚለይበት ደንብ አውጥቷል። በእጩዎች መብዛት የተነሳ የመጀመሪያዎቹ 2 ክርክሮች በ10 በ10 እጩዎች ተከፍሎ በ2 ምሽቶች መካሄዱ የሚታወስ ነው። ከሴኔተር ጂሊብራንድ ሌላ ሴኔተር ማይክል በኔት፣ የሞንታናው አገረ ገዢ ስቲቭ ቢውላክ እና የተወካዮች ምክር ቤት አባሏ ተልሲ ጋባርድ እንዲሁም ቢሊዮነሩ ቶም ስቴየር ደግሞም ራስን በራስ ስለመርዳት የሚያስተምሩት ሜሪያን ዊሊያምሰን የሚፈለገውን በ4 የህዝብ ድጋፍ ግምገማ 2% ነጥብ ማምጣትና ከ13,000 ሰው መዋጮ ማሰባሰብ አልቻሉ። ከውድድሩ ግን እንወጣለን አላሉ። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ፓርላማውን እስከሚቀጥለው ጥቅምት አጋማሽ ድረስ እንዲዘጋ ወይም እንዲታገድ በወሰዱት እርምጃ ምክንያት ዛሬም ነቀፋው ተቀጣጥሎባቸዋል። ብሪታንያ ከአውሮፓ ህብረት የምትወጣበት የጊዜ ሰሌዳ በሳምንታት ብቻ የተቆጠረ ጊዜ በቀረበት በአሁኑ ወቅት ጠቅላይ ሚኒስትሩ ትናንት የወሰዱት እርምጃ ፈጥኖ ነው ቀዋሜ ያስከተለው። የብሪታንያ ምክር ቤት አባላት ጠቅላይ ሚኒስትሩ ብሪታንያ ከህብረቱ እንደ አውሮፓውያን አቆጣጠር ጥቅምት 31 ቀን እንድትወጣ ማቀዳቸው ስርዓት በሌለው መንገድ እንዳትወጣ ለመከላከል በቂ ጊዜ እንዳይኖረን አድርገዋል በማለት ቁጣ ሰምተዋል። የጠቅላይ ሚኒስትሩ እርምጃ በለንደን ምክር ቤቱ ደጃፍ እንዲሁም በሌሎች ከተሞች የተቃውሞ ሰልፎችን ቀስቅሷል። በኢንተርኔት የተጀመረ የቅዋሜ አቤቱታም ከአንድ ሚሊዮን የሚበልጥ ህዝብ ፊርማ አሰባስቧል። በራሳቸው በጠቅላይ ሚኒስትሩ ወግ አጥባቂ ፓርቲ ውስጥም ጉዳዩ ጭቅጭቅ እንዳስነሳ ነው የሚሰማው። መንግስቱ የወሰደው እርምጃ በሀገሪቱ ዲሞክራሲ ላይ አደጋ ጋርጧል ሲሉ ተቺዎች ነቅፈዋል። የመምሪያው ምክር ቤት መሪው ጄኮብ ሪስ-ሞግ በበኩላቸው የጠቅላይ ሚኒስትሩን እርምጃ በመደገፍ የተናገሩ ሲሆን የሚቃወሙት ከአህጉራዊው ህብረት በመውጣት የምናገኘውን ጥቅም የማይፈልጉ ናቸው ሲሉ ተችተዋል። በፍርድ ቤት እንሟገታለን ያሉም አሉ። የስኮትላንድ ፍርድ ቤት የፓርላማውን መታገድ ህገወጥ እርምጃ ብሎ ብይን እንዲሰጥ የምክር ቤት አባላት እየጠየቁ ናቸው። የአውሮፓ ህብረት የውጭ ጉዳይና የመከላከያ ሚኒስትሮች ዛሬ ሄልሲንኪ ላይ ባደረጉት ስብሰባ ደግሞ ብሪታንያ ስርዓት ባለው መንገድ ከህብረቱ መውጣትን አማራጭ እንድትከተል አሳስበዋል። የፓርላማው መታገድ በተተራመሰ ሁኔታ መውጣትን ሊያስከትል እንደሚችል ያስጠነቀቁ ሚኒስትሮች አሉ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ተጠናቀቀ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በአለም ዜና የጀመረው ፕሮግራማችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
አድማጮች፣ አሁን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናስቀድም።
ሁልጊዜ መስራች አባላችን ዶክተር ደረጀ የሚለው ነገር አለ። በገበሬው ታክስ ተምረን እኛ ይችን ትንሽ ነገር መልሰን ለሀገራችን የመስጠት ኃላፊነት አለብን የሚለው አላማ ትልቁ ሆኖ ስላየ ነው ትንንሿን ችግሮች እያለፍን ሂደን እዚህ ደርሰናል።
በቅርቡ ነው ወደ አዲስ አበባ ተጉዘው በመጠነ ሰፊ የሙያ መስኮች ስልጠና አገልግሎት ሰጥተው የተመለሱት በዚህ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ማህበር አባላት ውስጥ አንዱ ናቸው። ተስፋ ይባላል ድርጅታቸው። አቶ ሳምሶን ደምስቴን የሰማችሁት በሁለተኛው አጋማሽ ቀዳሚ ዝግጅት ይመለሳሉ ከዶክተር ያዕቆብ አስታጥቄ ጋር ወደ ተጀመረ ውይይት። አሁን ቀዳሚውን የምሽቱን አብይ ርዕስ የኢትዮጵያ ብሔራዊ ምርጫ ቦርድ የሲዳማ ዞን የክልልነት ጥያቄ ለመመለስ ህዝቡ በመጪው ዓመት ህዳር ወር መጀመሪያ ላይ ድምጹን በመስጠት እንዲወስን አስታወቀ። ለዚህ ስራ ከ70 ሚሊዮን ብር በላይ የክልሉ አስተዳደር እንደሚያዘጋጅም ይተበቃል። መለስካቸው አምሃ ዝርዝሩን ይዟል።
የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ባሰራጨው መግለጫ እንዳስታወቀው ባለፉት ጥቂት ወራት ቦርዱ የአመራር አባላቱን ካሟላበት ጊዜ ጀምሮ የደቡብ ብሔሮች ብሔረሰቦችና ህዝቦች ክልል ምክር ቤት በደብዳቤ ያቀረበለትን ጥያቄ መልስ ለመስጠት ሲሰራ መቆየቱን ያስታውሳል። የክልሉ ምክር ቤት የሲዳማ ዞን ክልል እንዲሆን የቀረበውን ጥያቄ በውሳኔ ህዝብ ምላሽ ሲሰጠው ዘንድ ያደረገውን ዝግጅት አጠናቆ ወደፊትም ሊያደርጋቸው ያቀዳቸውን ተግባራት በመዘርዘር የውሳኔ ህዝብ ድምፅ የሚሰጥበትን ቀን መለየቱን የቦርዱ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሸመልስ ለቪኦኤ ገልጸዋል።
ህዳር 3 ላይ ነው ይከላወራል ብለን የምንገምተው 2012 ማለት ነው። ይሄ እንግዲህ ድምጽ የሚሰጥበት ቀን ነው። ከዛ ቀድሞ የሚሰሩ ብዙ የተለያዩ ስራዎች አሉ። ምርጫ አስፈጻሚዎችን መመልመል፣ ድምጽ መስጫ ጣቢያዎችን ማደራጀት፣ የተመለመሉ ምርጫ አስፈጻሚዎችን ስልጠና መስጠት፣ እንዲሁም ደግሞ ግዢዎችን፣ የተለያዩ ዝግጅቶችን ማድረግ ከዛ ፊት ባሉት ወራት የሚከናወኑ ናቸው። ይሄን እንግዲህ ከሚቀጥለው አመት ከአዲሱ አመት መስከረም ጀምሮ እናደርጋለን ብለን የምናስበው ነገር ነው። ግን ከዛ ውጭ ያሉት የቴክኒክ ጉዳዮችን፣ መመሪያዎችን ማዘጋጀትን፣ ምርጫ አስፈጻሚዎች በምን መመሪያ መሰረት ነው የሚያስፈጽሙት ፎርሞች እንዲሁም ደግሞ ድምጽ መስጫ ወረቀቶች ላይ መድረግ ያለበት ዝግጅት ምድራዊ ላይ መሳሰልቱን ጉዳዮች በውስጥ በኩል የሚከናወኑ ስለሆኑ አስካ መስከረም ድረስ ባለው ይሆናሉ። ከመስከረም በኋላ ደግሞ በጀቱን ካገኘን በኋላ ቀጥሎ የሚደረጉ ጉዳዮች እንግዲህ በተግባር የመርጫ ቦታዎቹ ላይ በመገኘት እነሱን ማደራጀትና ከዛ ምርጫ አስፈጻሚዎቹን መመልመልም ስልጠና መስጠት እንዲሁም ደግሞ ከዛ በኋላ ምርጫው የለሱለት እንዲከናወን ማድረግ ነው ማለት ነው። የሚቀር ተግባራት
የውሳኔ ህዝብ ድምጽ አሰጣጡን ለማስፈጸም የሚያስፈልገውን ገንዘብና ምንጭንም የኮሙኒኬሽን አማካሪዋ የሚከተለውን ብለዋል።
በጀቱን አዘጋጅተን ህዝበ ውሳኔው እንዲፈጸም ለጥያቄ ላቀረበው ለደቡብ ብሔረሰቦችና ህዝቦች ክልል ምክር ቤት በዛሬው ዕለት አቅርበናል። እንግዲህ ወደ 70 ሚሊዮን አካባቢ የሚጠጋ ነው፣ 70 ሚሊዮን 600 ሺህ አካባቢ ብር ነው ይፈጃል የሚል ግምት ያለው ከዝርዝሩ ጋር ለምን ተግባራት እንደሚውል በዛሬው ዕለት አሳውቀናል ለምክር ቤቱ። ምክር ቤቱ ደግሞ ያው የሚቀጥለው አመት ላይ እሱን በጀት ረባልናል ብለን ነው የምናስበው። መስከረም ላይ በጀቱ እንደደረሰ ከዛ ወደ ማስፈጸሙ ስራ እንሄዳለን ማለት ነው።
ቦርዱና የክልል ምክር ቤቱ ይህን ውሳኔ ህዝብ ለማስፈጸም ህግን መሰረት ያደረገ የየራሳቸው ድርሻ እንዳለ ላቸው ተቆሙት። ወይዘሮ ሶሊያና በክልሉ ምክር ቤት ሊፈጸሙ የሚተበቁትን ዋናውና ተግባራትም አብራርተዋል። የውሳኔ ህዝቡ ውጤት የሲዳማን ዞን ክልላዊ መንግስት ማቋቋም የሚያረጋግጥ ቢሆን በዋሳ ከተማ አስተዳደር ሁለቱ አካላት ማለትም የሲዳማ ክልልና ዛሬ ባለው ክልል መካከል የሚኖረውን ግንኙነት በተመለከተ እንዲሁም በሲዳማ ዞን የሚኖሩ የሌሎች ብሔር ብሔረሰቦች መብት ህጋዊ ጥበቃን አስመልክቶና ሌሎች የክልሉ ምክር ቤት ሊያከናውናቸው የሚገባቸው ተግባራት በምን ደረጃ ላይ እንዳሉም አስረድተዋል።
እንግዲህ ከክልሉ ምክር ቤት አንደኛው የመጣው ምላሽ ጊዜን ስለሚወስድ እሱን ለማዘጋጀት ተጨማሪ ጊዜ ይሰጠን የሚል ነበረ። ምክንያቱም ክልሉ አሁን ደግሞ በኮማንድ ፖስት ስርም ነው የሚተዳደረው። ባለፈው ሐምሌ ከነበረው የጸጥታ ችግር ጋር በተያያዘ ስለዚህ ክልሉ ምክር ቤት ያለው በኮማንድ ፖስት ስር ከመተዳደሩ አንጻር የጠየቁትም ጥያቄዎች ደግሞ የተወሰኑት ጊዜ የሚወስዱ የህግ ማዕቀፍ ማዘጋጀት፣ አስተዳደራዊ ማዕቀፍ ማዘጋጀት ጊዜ ስለሚወስድ ተጨማሪ ጊዜ ይሰጠኝ ብሎ ነበር። እንግዲህ አንድ ሁለት ጊዜ እንደዚህ አይነት ውይይቶች ተደርገዋል ከክልሉ ጋር በደብዳቤ። የመጨረሻው ግን የተሰጠው ከክልሉ በነሐሴ 16 የመጣው ማረጋገጫ ምንድን ነው? የክልሉ ምክር ቤት እነዚህን ህጎችና አስተዳደራዊ ማዕቀፎች እንደሚያወጣ እና ያንን ለማውጣትም ደግሞ ዝግጁነት እንዳለው ነገር ግን ከህዝብ ውሳኔ ቀን በፊት እሱን እንደሚያደርስና ስለዚህ ቦርዱ በዛው መጠን ዝግጅቱን በዛው ጎን ለጎን እንዲያካሂድ እስከዛን ጊዜ ድረስ ደግሞ እንደሚያደርስ ማረጋገጫ መጥቷል። እንግዲህ ነሐሴ 16 ክልሉ በጻፈው ደብዳቤ ማለት ነው። ስለዚህ በዛ መሰረት ተታሳቢነት የያዝ ነው እነዚህን ኃላፊነቶች በክልሉ በኩልም በመንግስትም በጸጥታ በኩልም የሚሆኑትን እነዛ አካላት ይወጣሉ፣ በእኛ በኩል ደግሞ መስራት ያለብን ስራ እንሰራለን የሚል
ቦርዱ ባዘጋጀው መርሃ ግብር መሰረት ከዚህ ወር መጨረሻ አንስቶ የባለድርሻ አካላትን ማስተባበርና የአፈጻጸም ውይይት የማድረግ ስራውን ይጀምራል። የቦርዱ መግለጫ አክሎም 8460 ምርጫ አስፈጻሚዎችን እንደሚመለምልና እንደሚያሰለጥን፣ 1692 የድምፅ መስጫ ጣቢያዎችን እንደሚያደራጅ፣ የህዝብ ውሳኔ መመሪያዎችን እና የመሳሰሉትን እንደሚያዘጋጅ ያብራራል። የሲዳማ ዞንን የክልልነት ጥያቄ ተከትሎ ባለፈው ሐምሌ ወር በተፈጠረ ውከት ያያሌ ሰዎች ሕይወት ማለፉንና ከባድ የንብረት መውደም መድረሱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃ እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ በትግራይ ክልል ፖለቲካዊ እንቅስቃሴዎቻችን በመንግስታዊ አካላት እየተደናቀፉብን ነው ሲሉ የአረና ትግራይና የትግራይ ዲሞክራሲያዊ ትብብር ፓርቲዎች ከሰሱ። ከትናንት በስቲያ በፖሊስ ታስረው መለቀቃቸውን የተናገሩት የአረና ሊቀመንበርና የህዝብ ግንኙነት ኃላፊ ናቸው። የትግራይ ጸጥታና አስተዳደር ቢሮ በበኩሉ የክልሉ የጸጥታ አካላት ሁሉንም በፍትሐዊነት እያገለገልኩ ነው ብሏል። የአረና አመራሮቹ እንቅስቃሴ ያጠራጠራቸው ሰዎች ለጸጥታ አካላት ባደረጉት ጥቆማ ፖሊስ ይዞ ወደ ማረፊያ ቦታ ወስዶ አስፈላጊ ያሏቸውን ጥያቄዎች ጠይቆ ሸኝቷቸዋል ሲሉ የክልሉ የጸጥታና የአስተዳደር ቢሮ የህዝብ ግንኙነት ኃላፊ አቶ አፍታይ መለስ የተናገሩትን አክሎ የመቀሌው ዘጋቢያችን ሞልጌታ አጽብሃ ተከታዩን አድርሶናል።
የአርና ትግራይና የትግራይ ዲሞክራሲያዊ ትብብር ፓርቲዎች በፖለቲካ እንቅስቃሴያቸው ያጋጥመናል ስላሉት እንቅፋት በዛሬው ዕለት ጋዜጣዊ መግለጫ ሰጥቷል። የአርና ሊቀመንበር አቶ አብርሃ ደስታ በትግራይ ክልል የፓርቲያቸው አባላት በሚንቀሳቀሱበት ጊዜ በመንግስት የጸጥታ ኃይሎች እንደሚንከላቱ ገልጿል። ከትናንት በስቲያ በመቀለ ከተማ የፓርቲው ሊቀመንበርና የህዝብ ግንኙነት ኃላፊው አብረው በእግር መንገድ ላይ ሲሄዱ በጸጥታ ኃይሎች ተይዘው መታሰራቸው ማሳያ ነው ብለዋል።
ለምሳሌ እኔ የአርና ፓርቲ ሊቀመንበር ነኝ። አቶ አምዶም ገብረስላሴም የህዝብ ግንኙነት ኃላፊ ነው። ነገር ግን ወክ ያደረግን ያለን በትግራይ ልዩ ኃይል ፖሊስ ታስረን አምዶም ተደብድቧል። ዛቻና ማስፈራሪያ ተደርሶብናል። ለተወሰኑ ሰዓታትም ታስረን ፈተውናል።
የፖለቲካን ቅስቀሳቸው ለማደናቀፍ ተመሳሳይ ተግባር በተደጋጋሚ በፓርቲው አባላት ላይ እንደሚፈጸም አቶ አብርሃ ገልጿል። እንዲሁም በሌሎች የኢትዮጵያ ካቢዎች ታስረው የነበሩት ሲፈቱ በትግራይ ግን የፓርቲው አባላት በመሆናቸው ብቻ የታሰሩት እንዲፈቱ በእንጠይቅም እስካሁን አልተፈቱም ብለዋል።
ያረና አስረኞች አሁን እስካሁን ድረስ ታስረው ያሉ ምንም አይነት ወንጀል ሳይሰሩ በፖለቲካ አመለካከታቸው ምክንያት የታሰሩ ናቸው። ከመታሰራቸው በፊትም የምርጫ ተወዳዳሪ ነበሩ። ቅስቀሳ ሲያደርጉ ነው የታሰሩት። ወንጀል ሰርተው ነው የታሰሩ ብለውናል። ወንጀል ሰርተው አይደለም የታሰሩ። መጀመሪያ የፖለቲካ እስረኛ በህወሓት ታሪክ የፖለቲካ እስረኛ ሲታሰር የፖለቲካ እስረኛ ነህ ተብሎ አይደለም የሚታሰረው፣ ሌላ ወንጀል ነው። ወንጀል ሰርተሃል ተብሎ በሐሰተኛ ምስክር በሐሰት ችሎት ነው የሚፈረድበት። ይሄ እናቃለን። ብዙ ጊዜ በዛ ሂደት ብዙ ሰዎች በ27 አመት ብዙ ሰዎች ታስረው መጨረሻ አሁን ያደግ ከአቁም በላይ ሲሆን በህዝባዊ አመስ ሲጨነቅ ለመፍታት ተገደዋል። ትግራይ ክልል ግን አሁንም ድረስ አልተፈታም። ምክንያቱም ህወሓት በስልጣን ላይ ስላለ ማለት ነው።
የትግራይ ዲሞክራሲያዊ ትብብር ፓርቲ የስራ አስፈጻሚ አባል አቶ ሙሉ ብርሃን ኃይለ በበኩላቸው የፓርቲያቸው አባላት አካላዊ ጥቃትም እየደረሰባቸው እንዲሁም እንዲገለሉ በማድረግ እንዲሸማቀቁና ስጋት እንዲያድርባቸው እየተደረገ መሆኑን ይገልጻሉ። እነዚህ ችግሮች እየተፈጠሩ ባሉበት ጊዜ ምርጫ እናደርጋለን ማለት ብቻን ተወዳድረህ አንደኛ እንደመውጣት ነው ሲሉ ገልጸውታል።
ምርጫም ይደረግ ከሆነ መድረኩ እኩል ለሁላችን ሊከፈት ይገባል። አባላቶቻችን እየተሸማቀቁብን ነው፣ እየተመቱብን ነው፣ እስከ መግደል ሙከራ እየደረሰባቸው ነው። በጣም ጠባብ ነው። ስለዚህ እንደዚህ ተብሎስ ምን አይነት ምርጫ ሊደረግ ነው? ስለዚህ አሁንም ህወሓት ኢህአዴግ ማድረግ ያለበት የራሱ አባሎች ካድሬዎች አሉት፣ እነሱ ህገ መንግስት እንዲያከብሩ ይንገራቸው። መጀመሪያ በህግ ያክብሩ። ህግ የሚከበር እኛ የመደራጀት የመሰብሰብ አላማችን ከህዝብ ጋር ቀርበን ለመነጋገር እድል ሊሰጠን ይገባል። ካልሆነ ግን እየተሸማቀቅን እንደፈለግን መውጣት መግባት አጣቅቶን በምን አይነት ምርጫ ሊደረግ ነው? ስለዚህ እኛ ብዙ መዘርዘር አንችልም። እንንቀሳቀስ ብዙ የመለመላቸው አባላቶች አሉ። እነዚህ አባላቶች ስልክ መደወል እስከ መፍራት ድረስ ያደረሱ ስልክ ደውሎ ለማናገር እኛ ሽብር አይደለም ወይም ሌላ አትናለ እኛ ራሴ የከፈለው ዋጋ ለዲሞክራሲና ለፍትህ ዋጋ የከፈለ የትግራይ ህዝብ ተገለዋል ነው እያልን ያለ ነው። እየተጠቃን ያለ ነው እያልን ያለ ነው። የትግራይ በምን መጋስ ተጠቀመም ነው ይላል ያለው። ብዙ ችግር አለ የትግራይ ውስጥ።
ለክሱ የትግራይ ክልል ጸጥታና አስተዳደር ቢሮ የህዝብ ግንኙነት ኃላፊ አቶ ሀፍታይ መለስ በሰጡት መልስ የክልሉ ጸጥታ ኃይል የትግራይ ሰላም የሚጠብቅና ሁሉንም በእኩልነት የሚያገለግል ነው ብለዋል።
ተጣቀለቱንም የክልሉ ነዋሪዎች እና በክልሉ የሚንቀሳቀሱ አካላትን በሰላም መንገድ ማስተናገድ አለብን ብለው ያምናሉ። በተግባርም እንደዛ ነው የሚሰሩት። የቀረበው ነገር መሰረታዊ እና ውሸት ነው። ለካደም
አቶ አብርሃና አቶ አምዶም ከትናንት በስቲያ የታሰሩበት ምክንያት አቶ ሀፍታይ አብራርቷል።
አሁን ያልካቸው ሰዎች ለጸጥታ አካላት ሳይሆን የተያዙ ህብረተሰቡ አጠራጣሪ እንቅስቃሴ እያደረጉ ነው ብሎ ጥቆማ ቀረበ ለጸጥታ አካላት። የጸጥታ አካላቱም በቀረበላቸው ጥቆማ መሰረት ምን አይነት እንቅስቃሴ እያደረጉ እንደነበረ ለማጣራት ለተወሰነ ጊዜ ማቆያ ሄደው ነበረ። ከዛ በኋላ ደግሞ በሰዓቱ ወደ ቤታቸው ተለቀዋል። ምንም አካልም በተለያየ መንገድ ለሞራልም የሚጎዳ ነገር ላያቸው ላይ አልደረሰም። ስለዚህ መሰረት የሌለው ነገር ነው። ትክክለኛ መረጃ ያልተመሰረተ ነገር ነው እያቀረበ ያለ። ይህ ደግሞ መስተካከል አለበት። እነዚህ አይነት ፖለቲካ ጨዋታ ብዙ አይጠቅም።
ስለታሰሩ የአረና አባላትም በሰጡት መልስ በክልሉ ወንጀል የሰሩ የማንኛውም ፓርቲ አባል በህግ ይዳኛሉ ብለዋል። ህግ በማስከበር ሂደትም ስርዓትን ተከትለን ነው የምንጓዘው ብለዋል። በሌላ ዜና የአረና ትግራይና የትግራይ ዲሞክራሲያዊ ትብብር ፓርቲዎች በቀጣይ አንድ ውህድ ፓርቲ ለመሆን እየተዘጋጁ መሆናቸውና በቅርብ ጊዜም ጉባኤ ጠርተው ተግባራዊ እንደሚያደርጉት አሳውቀዋል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙልጌታን ለዘገባው እናመሰግናለን። አድማጮች፣ ተከታዩ መጽሔት ርዕስ ወደ ደቡብ ኢትዮጵያ ያሻግረናል። የኢትዮጵያ ሃይማኖት ተቋማት ጉባኤ ከተባበሩት መንግስታት ድርጅት ዩኤንዲፒ ጋር በመተባበር በግጭት አፈታት ዘዴዎች ዙሪያ ከአዋሳ ከተማ ሲዳማ ዞን የሃይማኖት መሪዎች ጋር መክሯል። በሰላም አብሮ በመኖርና የመከባበር ሴቶችን ለማጠናከር በሚከናወኑ ሂደቶች ውስጥ የሃይማኖት ተቋማት የበኩላቸውን ድርሻ እንዲወጡም ጉባኤው አሳስቧል። በሲዳማ ዞንና አዋሳ ከተማ በተከሰተው ለበርካቶችም ሞትና ንብረት ውድመት ምክንያት በሆነው ሁከት እጃቸው ያለባቸው ግለሰቦች በሕግ እንዲጠየቁም ተጠይቋል ይለናል ዮናታን ዘብዲዮስ ከስፍራው ባጠናቀረው ተከታዩ ዘገባ።
ትናንትናና ዛሬ የኢትዮጵያ ሃይማኖት ተቋማት ጉባኤም ከተባበሩት መንግስታት ድርጅት የልማት ፕሮግራም በቤትዛሩ UNDP ጋርና ከሰባተኛው ቀን አድቬንቲስት ቤተክርስቲያን ጋር በመተባበር ከሲዳማ ዞንና ከአዋሳ ከተማ ከተወጣጡ የሃይማኖት መሪዎች ጋር ለሁለት ቀናት በአዋሳ ከተማ መክሯል። የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጻፊ ሊቀት ጉሃን ቄስ ታጋይ ታደለ እንዳሉት ጉባኤው በአገሪቱ ለዘመናት ዘለቀውን ሃይማኖታዊ አስተምሮች ላይ የተመሰረተ በሰላም አብሮ የሚኖርና የመከባበር እሴት በመገንባት የኢትዮጵያ አንድነት ተጠብቆ እንዲኖር ጥረት ያደረገ ነው። ይህን ማድረግ ረገድም የተገኘው ውጤት ተስፋ ሰጪ ቢሆንም ማገሪቱ ያለችበት ሁኔታ ከዚህ በላቀ ሁኔታ መስዋዕት የሚጠይቅ እንደሆነም ተናግሯል። የሰብአዊ ክብርና እኩልነት እንዲሁም እርቀ ሰላም የሁሉም ሃይማኖቶች የጋራ አስተምሮች ናቸው ያሉት ጠቅላይ ጸሐፊው የሃይማኖት መሪዎችም እነዚህን የማሳወቅ ኃላፊነት ሊወጡ ይገባል ነው ያሉትም።
በሀገራችን ለዘመናት የዘለቀውን የመከባበርና በሰላም አብሮ የመኖር ወርቃማ እሴቶችን መሰረቱ ሰላማዊነት፣ መከባበርን፣ መደማመጥን፣ አብሮነትን፣ ፍትሃዊነትን፣ ይቅርታንና እርቅን የሚያስተምረን የሃይማኖታችን የአስተምሮ ውጤት እንደሆነም እንረዳለን። እነዚህ መልካም እሴቶች የሰዎች ማህበራዊ ግንኙነት የሰመረ ከማድረግ ባለፈ በሃይማኖቶችም ከፍ ያለ ዋጋ የሚያስጠጡ በመሆናቸው የሃይማኖት መሪዎች፣ ምዕመናንና መላ ህዝቡ እነዚህን እሴቶች አክብሮ መኖርም ይገባዋል።
ኢትዮጵያ አንድነቷን አስከብራ ሉዓላዊነቷን ማስጠብቃ ለዘመናት የኖረች ልዩነታቸውን በጸጋ ተቀብለው የሚኖሩ በአገር ጉዳይ ላይ ያለምንም ልዩነት በጋራ የሚቆሙ ህዝቦች ባለቤት መሆኗን ጠቅሰው በአሁኑ ወቅት የገጠመን ጫፍ የወጣ ብሔር ተኮር ግጭቶች ከታሪካችንና ከማንነታችን ጋር አብሮ የማይሄዱ አሳፋሪ ተግባር በመሆናቸው ልናወግዛቸው ይገባልም ያሉትም
በሰበብ አስባቡ በየትኛውም የሃይማኖት ተቋማት ላይ የሚፈጸመው ጥቃት ከጉባኤያችን ተልእኮ ጋር የሚቃረን ስለሆነ ሁላችንም በጋራ ልናወግዘውና ልንከላከለው የሚገባን መሆኑን እያሳሰብ አሁን ያጋጠሙን ፈተናዎች በአሸናፊነት ለመወጣት ለዘመናት የዘለቀውን ወንድማማችነት አንድነታችንን በማጠናከር ከራስ በላይ ለባልንጀራ ማሰብ እርስ በርሳችን በመደጋገፍ ልንቆም ይገባል። የሃይማኖት መሪዎች፣ ምእመናን፣ ወላጆች ልጆቻችሁን፣ መምህራን ተማሪዎቻችሁን በአንድነት እንዲቆሙና ይህንን ፈታኝ ጊዜ ቅድሚያ ለሀገርና ለሁሉም ሰዎች ሁለንተናዊ ክብር በተለይም ለቤተ እምነቶች በመስጠት ኢትዮጵያውያን አንድነታችን እንድናጎለብት ተቋማችን የኢትዮጵያ ሃይማኖት ተቋማት ጉባኤ በአጽንኦት ያሳስባል። በአንጻሩ በማህበራዊ ግንኙነታችንም ይሁን በእለት ተእለት አኗኗራችን እነዚህን እሴቶች ካልተከበሩና ካልተጠበቁ ግለኝነት፣ እኛና እነሱ የሚል ከፋፋይ አመለካከት ይሰፍናል። ሰውን በሰውነቱ ብቻ መቀበል ይቀራል። በአንድ ወቅት በተከሰተ አለመግባባት ወይንም ግጭት ምክንያት በረጅም ጊዜ የገነባነውን የጋራ እሴቶች በማጥፋት ብቻ ሳይሆን ማህበራዊ ግንኙነቶችና አናኗራችን ላይ አሉታዊ ጫናም ያሳድራል።
የተለያዩ ማንነት ያላቸው ህዝቦች የሚያነሱትን የመፍት ጥያቄ የኢትዮጵያ ሃይማኖት ጉባኤ እንደሚያከብር ገልጸው ነገር ግን መቅረብ ያለባቸው ፍጹም ሰላማዊ በሆነ መንገድ መሆን አለበትም ብሏል። በአዋሳ ከተማና ሲዳማ ዞን በተከሰተው አለመረጋጋት የህይወት መጥፋት፣ ስነ ልቦናዊና አካላዊ ጉዳት እንዲሁም በንብረታዊ ጉዳት መድረሱ የሚያሳዝን ተግባር እንደሆነ ገልጸው በቅድሚያ ለሀገርና ለሰው ልጆች ሁለንተናዊ ክብር በመስጠት በአንድነት መቆም እንደሚገባም ተናግሯል። በደቡብ ክልል ሰላምና ጸጥታ ቢሮ በምክትል ቢሮ ኃላፊ ማዕረግ የሃይማኖትና የእምነት ጉዳዮች ዘርፍ ኃላፊ አቶ ከበደ ፎከራ የኢትዮጵያ ሃይማኖት ተቋማት ጉባኤ በክልሉና በአገር ደረጃ ከቅርብ ጊዜያት ወዲህ እየተከሰቱ ያሉትን አለመግባባቶችና ግጭቶችን በዘላቂነት ለመፍታት በሚያስችሉ ጉዳዮች ዙሪያ በርካታ ተግባራትን እያከናወነ መሆኑን ተናግሯል። እሳቸው አሁን ታየ ላሉት አንጻራዊ ሰላምና መረጋጋትም ጉባኤው ያበረከተው አስተዋጽኦ ቀላል ግምት የሚሰጠው እንዳልሆነ ነው የገለጹት። ይሁን እንጂ በአሁኑ ወቅት ጥቂት ግለሰቦች የህዝቡን አብሮነትና ሰላምን ለማናጋትና እርስ በርስ ለማባላት እየተራራጡ እንደሚገኙ እንደሚገኙና ይህም የከሰሩ ፖለቲከኞች ሴራ መሆኑን ገልጠዋል። የተከሰተውን የዘረኝነትና የጽንፈኝነት የወንጀል ተግባር የፈጸሙና ያስፈጸሙ ግለሰቦች በአጭር ጊዜ ውስጥ ለፍርድ እንደሚቀርቡና በክልሉም የህግ በላይነትን የማስከበር ስራ ተጠናክሮ እንደሚቀጥልም ተናግሯል።
በአሁኑ ጊዜ በሀገራችን የተጀመረውን የለውጥ እንቅስቃሴ የህዝባችን ሰላማዊ ህጋዊና ዲሞክራሲያዊ ጥያቄዎችን በብቃት እንዳይመልስና ለውጡን በተዛባ መንገድ በመተርጎም የለውጡ ባለቤት የሆነው ህዝብ ራሱ ለውጡን ጉዞ እንዲያደናቅፍ መሰሪ ቅስቀሳዎችን በህብረተሰቡ መሃል ይዘሩ ቢሆንም ዛሬ ህዝባችን ይህንን መሰሪ ተንኮላቸውን በመረዳት እያገለላቸውና እያጋለጣቸው ይገኛል። የደቡብ ክልልና ሲዳማ ዞን ህዝብ በቅርብ ጊዜ በውስጡ የተከሰተውን የዘረኝነት የጽንፈኝነት ተግባራትን በጽናት ኮንኗል። የወንጀል ተግባሩን የፈጸሙና ያስፈጸሙ ወገኖች እየተለቀሙ ለፍርድ በአጭር ጊዜ ውስጥ እንደሚቀርቡና የህግ በላይነት በክልላችን ያለማመንታት ማስከበሩ እንደሚቀጥል በቢሮ ስም ላረጋግጥላችሁ ፈልጋለሁ።
የሃይማኖት ተቋማት ጉባኤ በሲዳማ ዞንና በዋሳ ከተማ ተገኝተው በዞኑና በከተማው በተፈጸሙ ወንጀሎች ጥቃት የደረሰባቸውን ሲቪሎች ያሉበትን ሁኔታ ተዘዋዝረው ጎብኝተዋል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን እናመሰግናለን። በቀጣዩ ዘገባ ደግሞ በዓለም አቀፍ ውል መሰረት የታገደውን ክለስተር ቦምብን በአሁኑ ወቅት የምትጠቀም ሀገር ሶሪያ ብቻ ናት ይላል አንድ አዲስ የወጣ ዘገባ። መሬት ላይ የሚቀበር ፈንጂና የክለስተር መሳሪያ ቁጥጥር አመታዊ ዘገባ ጄኔቫ ላይ ቀርቧል። የአሜሪካ ድምጽ ዘጋቢ ሊሳ ሽላይን ከጄኔቫ የላከችውን ዘገባ አዳነች ፍሳዬ ታቀርባለች። ክላስተር መሳሪያን የሚቃወመው የክላስተር መሳሪያ ጥምረት የሶሪያ መንግስት እነዚህን በስብና ላይ ከፍተኛ ጉዳት የሚያደርሱትን መሳሪያዎች መጠቀሙን በፍጥነት እንዲያቆም ጥሪ አቅርቧል። የሶሪያ አጋር የሆነችው ሩሲያም አደገኛ መሳሪያዎችን በመጠቀም ተግባር ተባባሪ ከመሆን እንድትቆጠብ ጥምረቱ ጠይቋል። ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋች ድርጅት ስራ አስኪያጅ ሜሪ ዌርሃም እንደሚሉት አብዛኛው የክላስተር ቦምብ ጥቃት የተፈጸመው ኢድሊብ ላይ ነው። የሶሪያ ኃይሎች የመጨረሻውን በሽምቅ ተዋጊዎች ቁጥጥር ስር ያለውን ኢድሊብ ለማስመለስ ከባድ ውጊያ እያካሄዱ ናቸው። ሩሲያ ከጥቂት ዓመታት ወዲህ ሶሪያ በምታካሄደው ወታደራዊ እንቅስቃሴ ስትረዳት እንደቆየች ዌርሃም ለአሜሪካ ድምፅ ተናግረዋል። ሩሲያ በቀጥታ በጥቃቶቹ ባትሳተፍም እንኳን ይህን አስከፊ ተግባር እንዲፈጸም አስችላለች ይላሉ።
የክላስተር መሳሪያዎች ሶሪያ ባለው የሩሲያ አየር ሰፈር ላይ በአውሮፕላኖች እንደሚጫኑ እናውቃለን። ሩሲያ የሶሪያን መንግስት በክላስተር መሳሪያ አጠቃቀም ላይ ረድታለች። ክላስተር መሳሪያ መጠቀማቸውን አልደበቁም። ነገር ግን የሶሪያ መንግስት ክላስተር መሳሪያን እንዲጠቀም ረተናል አይሉም።
ወርሃም እንደሚሉት አብዛኞቹ ሶሪያ ውስጥ ጥቅም ላይ የዋሉት የክላስተር መሳሪያዎች ባለፉት 10 ዓመታት ውስጥ ሶቪየት ህብረት ወይም ሩሲያ የተሰሩ ናቸው። በሌላ በኩል ግን የክላስተር መሳሪያ ጥምረት የመን ላይ ክላስተር መሳሪያ መጠቀም መቀጠሉን የሚያሳይ ማስረጃ አላገኘም። ይህም አዎንታዊ ክስተት መሆኑን የሰብአዊው መብት ተሟጋቹ ጥምረት ስራ አስኪያጅ ገልጸዋል።
The last attacks that cluster munition monitor documented were in early 2017 by the
Yemen ላይ በሳውዲ አረቢያ የሚመራው ጥምረት የክላስተር መሳሪያ መጠቀሙን የተመዘገበው እንደ አውሮፓውያን አቆጣጠር በ2017 ነበር። ከሁለት ዓመታት በፊት ማለት ነው። ይህም በክላስተር ቦምብ ላይ ያለው ተቃውሞ እየሰረጸ መሆኑን የሚያሳይ ይመስለኛል። ክላስተር ቦምብን የማገዱ መልእክት የውሎ አባላት ባልሆኑ አገሮች ሳይቀር ተጽዕኖ እያሳደረ ነው።
ወርሃም አያይዘውም ሳውዲ አረቢያ ክላስተር ቦምብ አታመርትም፣ ነገር ግን ከዩናይትድ ስቴትስ፣ ብራዚል እና ብሪታንያ ታገኘዋለች ይላሉ። ዩናይትድ ስቴትስ ካለፈው ዓመት አንስቶ የክላስተር መሳሪያዎችን አላመረተችም ብለዋል ወርሃም። እስካሁን ባለው ጊዜ 106 ሀገሮች የክላስተር መሳሪያ መጠቀምን የሚቃወሙ ውል ፈርመዋል። ካልፈረሙት ሀገሮች መካከል ቻይና፣ ሩሲያ፣ ዩናይትድ ስቴትስ፣ ህንድ፣ ፓኪስታን፣ ኢራንና እስራኤል ይገኙባቸዋል። አዲሱ ዘገባ በገለጸው መሰረት ሁሉን የፈረሙት ሀገሮች ከነበራቸው የክላስተር መሳሪያ ክምችት
99 ከመቶውን አጥፍቷል። ወደ 1.5 ሚሊዮን የሚጠጋ የክላስተር መሳሪያና ከ178 ሚሊዮን በላይ ንዑስ መሳሪያዎች ወድመዋል ማለት ነው። ባለፈው ዓመት 149 ሰዎች የክላስተር ቦምብ ሰለባ መሆናቸውን አዲሱ ዘገባ መዝግቦ ከበፊቶቹ ዓመታት በጣም ቀንሷል ይላል። በክላስተር ቦምብ የሚጎዱት አብዛኞቹ ሲቪሎች እንጂ ወታደራዊ ኃይል አለመሆኑን አዲሱ ዘገባ ጠቁሟል።
አድማጮች የምትከታተሉት በ25 በ22 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ስርጭታችንን በኤፍኤም አሃዱ ራዲዮ 94.3 ላይም ታገኛላችሁ። እንዲሁም በናይል ሰዓት አሁን የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ35 መሆኑን ያመለክታል። በቀጥታ ወደ ሁለተኛው አጋማሽ ነው የምናመራው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን።
ባህልና ማህበረሰብ
ባህልና ማህበረሰብ አዘጋጁ ይሁን ቁጭ ብለሃል ትገልጽ ታስተዋውቅ።
እሺ ቆንጂት፣ ቀደም ብለን በመግቢያው ያንደኛውን እንግዳችንን ድምጽ አሰምተናል። በቅርቡ ነው ወዲህ ወደ አዲስ አበባ ተጉዘው በመጠነ ሰፊ የሙያ መስኮች ስልጠና አገልግሎቶችን ሰጥተው የተመለሱት። ስማቸው በእንግሊዘኛው አጠራር በአጽሮት ሲነበብ ተስፋ የሚል ድምጽ ይሰጣል። ለወገናቸው ተስፋ መስጠት መፈለጋቸውን ለማመላከት የመረጡት መጠሪያ መሆኑን የገለጹልኝ 100 ያህል የምህንድስና ፋኩልቲዎች፣ 29 የመንግስት ዩኒቨርሲቲዎች ለተማሪዎችና ለመምህራን ጭምር ልዩ ስልጠናዎችን ሰጥተዋል። ከመስራች አባላቱ ሁለቱን አነጋግረናል። ዶክተር ያዕቆብ አስታጥቄ በዩናይትድ ስቴትሱ ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ፕሮግራሞች ምክትል ፕሬዝዳንትና የኤሌክትሪክ ምህንድስና ትምህርት መምህር ሲሆኑ፣ አቶ ሳምሶን ደምስ የተፈራ በዩናይትድ ስቴትስ የሰራተኛና ማህበራዊ ጉዳይ ሚኒስቴር የኢንፎርሜሽን ቴክኖሎጂ ክፍል ኃላፊ ናቸው። የበጎ ፈቃድ አገልግሎት ጥናት ማህበራቸው ተስፋ የውጭ ጉዳዮች ግንኙነትን ተጠሪ ናቸው። እነሆ እንግዲህ እንኑ ሁለቱን ባለሙያዎች ያወያየሁበት ባለፈው ሳምንት ቀደም ባለ ጊዜ ነው። የመጀመሪያውን ክፍል አሰምተን ነበርና ከዚያ ነው የምንደረደረው። አቶ ሳምሶን፣ ለወጣንበት ማህበረሰብ መልሶ ለመስጠት የገባ ነው ቃል ይላል ይሄ በቅርቡ ያካሄዳችሁትን ጉባኤ ተከትሎ ያወጣችሁት መግለጫ ላይ የተመለከትኩት ጽሑፍ፣ ከእንግሊዘኛ በግርድፍ ወደ አማርኛ መልሼ ነው ማነሳለሁ። እንዲህ ያለውን ስራ ስትሰሩ ተደጋጋሚ መሆኑን ሰነዶቹ ያሳያሉ። እስኪ በመጀመሪያ ምን አይነት ስልጠናዎችን ሰጣችሁ ከዚህ ቀደም? የትምህርት የሚሆኑ የመንግስት ተቋማት የትኞቹ ናቸው? የዚህ ተጠቃሚ የሆኑት ምን ያህል ሰዎች የስልጠናውን እድል አገኙ?
አመሰግናለሁ ያሉላ። ከዚህ ቀደም ከጥቅምት 2018 ወደ ህዝብ ከወጣንበት ጊዜ ጀምሮ ህዳር ላይ የፓርላማውን ንዑስ ኮሚቴ አባላት ኢሞሽናል ኢንተለጀንስ አሰልጥነናል። ከዛ 1450 የሚሆኑ የፕሮጀክት ማኔጅመንት ተማሪዎች አሰልጥነናል። ይሄም መሰረታዊ የስራ አመራር ወይም ፋውንዴሽን ኦፍ ፕሮጀክት ማኔጅመንት የሚለው ነው። በዛ ብቻ አላበቃም። እነኚህ ተማሪዎች ቀጣይ 5 ሳምንት የሚፈጅ ኦንላይን የሚካሄድ ስልጠናዎች ወስደው ጨርሰዋል። አሁን አሰልጥነናቸው የመጣኑት ደግሞ 1160 የሚሆኑ የፕሮጀክት ማኔጅመንት ሰልጣኞች ናቸው። ለነሱም አሁን የኦንላይን ትሬኒንጉን እንዲወስዱ በማመቻቸት ላይ እንገኛለን እና በዚህ በስራ አመራሩ ዙሪያ ያሉት ስልጠናዎች እነዚህ ናቸው።
አቶ ሳምሶን፣ በኢትዮጵያ የትልልቅ ፕሮጀክቶች ውድቀት ቅድም የጠሩትን ሜቴክን ጨምሮ በሀገር ላይ ከፍተኛ ኪሳራ ያመጡበት ሲተቹ እንሰማለን። ይህ የስራ አመራር ትምህርት ባለመኖሩ ምን ጉድለት ነበረ? ስልጠናው በመኖሩ ምን ይለውጣል ብላችሁ ታስባላችሁ? ማለት የሚቻሉ ጭብጦች ካሉ
እንግዲህ ስልጠናው አንድ ትልቅ ያደረገው ነገር ቢኖር ምንድነው? በኢትዮጵያ መንግስት መስሪያ ቤቶች አካባቢ መሰረታዊ የስራ አመራር ስልጠና ራሱን የቻለ ሳይንስ ነው። ይሄ ቋንቋ በመስሪያ ቤቶቹ ሰርጾ እንዲገባ ትልቅ አስተዋጽኦ አድርጓል። አንተ የጠቀስካቸውን የብክነት፣ የሙስና የመሳሰሉትን ነገሮች አልፎ ሂዶ ለመቅረፍ በቀጣይነት ተከታታይ ስልጠናዎች መደረግ ይገባቸዋል። የመሰረተ ልማት የሚሰሩ መስሪያ ቤቶች በጠቅላላ የሚያወሩት ቋንቋ አንድ አይነት እንዲሆን ትልቅ ተጽዕኖ አድርጓል ይሄ ስልጠና። ያ በአለም ላይ ያለው የፕሮጀክት ማኔጅመንት ወይም የመሰረታዊ ስራ አመራር ሳይንስ አንድ ነው እና ያንን ሰርጾ እንዲገባ የኛ ስልጠና ትልቅ አስተዋጽኦ አድርጓል። በቀጣይነት ደግሞ ኦንላይንም እናረጋቸው ተማሪዎቹንም ፈተና የማስፈተን የፕሮጀክት ማኔጅመንት ሰርቲፊኬሽን አለ ወደዛ የመውሰድ ሐሳብ ስላለ ተጽኖ ደረጃ በደረጃ ይሄዳል እዛ ለማለት ነው።
መልካም ወደ መሰረታችሁ እንደመለስ ቀደም ብሎ በውይይቱ እንዳነሳችሁት ሁለታችሁም እናልባትም የሙያ አጋሮቻችሁም ጭምር በርከት ላሉ አመታት በግልም ከሌሎች የሙያ አጋሮቻችሁ ጋር በመሆን መሰል ስራዎችን ስልጠናዎችን ኢትዮጵያ ይሄዳችሁ በየሙያ መስካችሁ ተሰጡ እንደነበረ ገልጣችኋል። ነገር ግን ተስፋ በተባለው በዚህ ድርጅታችሁ እንደ አዲስ የተዋቀረ ምናልባትም ማሰራሩ ብዙዎችን ማሳተፍ በሚችል መልኩ ቀደም ብዬ በጠቀስኩት 44 ባለሙያዎችን ጋብዛችሁ በመታደርጉት ውይይት ላይ ተመልክቻለሁ። የተለየ ስራ የጀመራችሁ ይመስላል። እንዴት ተጠነሰሰ ተስፋ? የተለያዩ የሙያ መስክ ባለሙያዎችን ወደናንተ ጋብዛችሁ ከናንተ ጋር አብረው የሚሰሩበትን መንገድ ገለጻ መታደርጉበትን ጨምራችሁ ብታስረዱን። አቶ ሳምሶን ከርሶ ልጀምርና ወደ ዶክተር ያቆብ ሄዳለሁ።
እሺ አመሰግናለሁ ኛሉላ። እንግዲህ ተስፋ የተመሰረተው አሁን ቦርድ ውስጥ ያለነው 5 አባላቶች በየግል ላለፉት 10 አመታት በየዩኒቨርሲቲው እና በተለያዩ ቦታዎች ይሄድን በነጻ እናስተምር ነበር። የዶክተር አብይን ወደ ስልጣን መምጣት ተከትሎ ውጪ ለሚገኙ ኢትዮጵያውያን ባደረጉት ጥሪ መሰረት ይሄንን ተስፋ የሚለውን ድርጅት አሰባስበን ጀመረን። አንተ እንደጠቀስከው አርባር ወደ 31 የሚሆኑ አርቦች ገለጻ ለህብረተሰቡ ስናደርግ ቆይተናል። በየደረጃውም በተለያየ ሙያ ላይ የሚገኙ ኢትዮጵያውያኖች አብረውን የተቀናጁ የገቡ የጎለበተ ሄዷል እና አሁን ሐምሌ ላይ ባደረግነው ጉዞ ከ60 በላይ የሚሆኑ ውጪ የሚኖሩ ኢትዮጵያውያኖች ተገኝተው በየዘርፋቸው አስተዋጽኦ አድርገዋል። እንግዲህ አመጣጡ ተስፋ ይሄ ነው እና እየሰፋና በመንግስት በኩልም ከተለያየ አቅጣጫ ሰዎችን ከማስተናገድ በአንድ በኩል በሚመጣው አቅጣጫ እየሄደ ነውና በርካታ የትብብር ሰነዶች ተፈራርመናል። ናነሱን ወደ በኋላ ላይ ገልጽልሃለሁ ከየት መስሪያ ቤቶች እንደተፈራረመን።
መልካም ዶክተር ያቆብ እርሶም ተስፋ በአባልነት ይሳተፋሉ። በተለይ ከትምህርት ጋር ከምህንድስና ትምህርት ጋር ወጣቶች የተለየ እድል የሰጠ ይሄን በጣም በቀላሉ ብዙ ነገሮች መማር የሚችሉበት ላብራቶሪያቸውን ቤታቸው የሚወስዱበት ስልጠና ለረጅም አመት ሰርተዋል። እስኪ እርሶም በተስፋ ውስጥ እየተሳተፉ ያሉበትን መንገድ ደግሞ ባጭሩ ይንገሩን።
በጣም ጥሩ አመሰግናለሁ ሩላ። ልክ አቶ ሳምሶን እንደተናገረው እኔ የተስፋ መስራች ለመሆን የተሳተፍኩት አቶ ሳምሶን ነው ከዶክተር ደረጀ ጋር ያገናኘኝና ሀሳባቸውና ወደፊት መስራት ያሰቡትን ሲነግሩኝ በግለሰብ ደረጃ ምሰራው ስራ ጋር ተመሳሳይ ስለሆነና ምሰራውን ስራ ለማጠናከር እንደሚጠቅመኝ ስላወኩኝ በደስታ ነው ጆይን ያደረኩት። የ44ኑን ስብሰባ ብዙዎቹን ተሳትፌያለሁ። በጣም ጥሩ የሆነ ስብሰባ ነው የምናደርገው። ከዛው አብሮ መስራት እዚህ ሀገር strength in numbers ብሉት አለ። አብሮ በመስራት ትልቅ ስራ መስራት ስለምንችል ከፊት ጀመርኩትን ስራ በግለሰብ ደረጃ ከምሰራ ከነሱ ጋር አብሬ ብሰራ ለሁሉም ነገር ይጠቅማል በማለት አብሬ መስራት በመጀመሪያ በጣም ደስ ብሎኛል። እንዳልኩም ይሄንን ፕሮጀክት 10 አመትን ቢፈጀው 5 ዩኒቨርሲቲዎች ላይ ብቻ ነበር የቴክኖሎጂ የተስፋፋ። አሁን ግን በተስፋ አማካኝነት ከሚኒስትሪ ኦፍ ሳይንስ ኤንድ ኤጁኬሽን በጣም ጥሩ እርዳታ አግኝተን ማስተባበር አግኝተን በአንድ አመት ውስጥ ከ5 ዩኒቨርሲቲ ወደ 29 ዩኒቨርሲቲ ይህን ቴክኖሎጂ በማስፋፋቴ በጣም ደስ ብሎኛል እና ተስፋ ልክ ስሙ እንደሚናገረው ያለንን ተስፋ ለማሳተፍ ስለሆነ ያሰብነው ይህንን ተስፋ ኦርጋናይዜሽን ጆይን ማድረጌ በጣም ተደስቻለሁ። ስራውም ለመቀጠል ዝግጁ ነን።
መልካም እስኪ ከተስፋም አለፍ ብዬ ልጠይቅ። አሁን ደግሞ በተለየ መልኩ በተደራጀ ሌሎችንም ማሳተፍ በሚችል ማህበር አቋቁማችሁ በተስፋ ውስጥ ይህን ስራ እየሰራችሁ ነው። ይህን ያህል ጊዜን ጉልበትን የሚጠይቅ አንዴ ከተጀመረም ረጅም ጊዜ ሊወስድ የሚችል ስራ በቋሚነት እንዴት ልትጀምሩ ቻላችሁ? ምንድን ነው የየግል መነሳሳታችሁ መሰረቱ? አቶ ሳምሶን እርሶ ሊጀምሩ ይችላሉ።
እሺ እያንዳንዳችን እንግዲህ በጋራ ያለንን የሀገር መውደድ እና ለሀገራችን ባለን ፍቅር የተነሳ ነው። ሁላችንም ከተለያየ ዘርፍን ብንነሳ መልሶ የመስጠትና ነው ያስተማረንን ህዝብ መልሰን እንዴት አድርገን ነው የምንረዳው የምናግዘው በሚለው ነው እና በዚህ ጉዟችን ላይ ከኛ ብቻ ሳይሆን ከዛም ብዙ እየተማረን የምንመጣበትን ሂደት አይተናል። እና ኢትዮጵያ ውስጥ በተለያዩ ዘርፎች በጣም ብዙ ክህሎት ያላቸው ኢትዮጵያኖች አሉ። የመማማሪያ መድረክ ሆኖ ስላገኘ ነው እኛ በህይወታችንም ላይ በስራችንም ላይ ትልቅ እውቀት እያጎለበትን የመጣ ነው። እና ያነሳሳን ዋናው አላማ ይሄ ነው።
በእኔ በኩል አቶ ሳምሶን ያለውን እንዳለ ሆኖ በራሴ የጋሽ ሙላቱ አስታጥቄ ዶክተር ሙላቱ አስታጥቄ ታናሽ ወንድም እንደመሆኔ ድሮ ኢትዮጵያ ሳድግ ጋሽ ሙላቱን በቴሌቪዥን ሳየው እንዴት ሙዚቃን እንደቀየረ እንደገና ስንት አመት ውጭ ሀገር ተምሮ ውጭ ሀገር መስራት መኖር ሲችል አገሬን ልርዳ ለሀገሬ ምን ለውጥ አመጣለሁ ብሎ አገሩ ተመልሶ ያን ስራ ሲሰራ እያየው ከአባቴ ጋር አልፎ አልፎ ስንወያይ ምንድለኛ ላይህ ታላቅ ወንድምህ ውጭ ሀገር ሄዶ መቅረት ሲችል ተመልሶ መጥቶ አገሩ ላይ ለውጥ እያመጣ ነው። አንተም እንግዲህ አንድ ቀን ትሄዳለህ፣ ስለዚህ ወደፊት አገርን አትርሳ እያለ መክሮኝ ስለነበረ ከስንት አመት በኋላ ትምህርቴን ጨርሼ ይህንን ስራ ለመጀመር የተገፋፋሁት አንደኛም ያው የታላቅ ወንድሜን መመከተል ነው፣ ሁለትም ደግሞ ባለኝ አቅም በኢንጂነሪንግ ላይ ምን አስተዋጽኦ ማድረግ ይችላሉ በማለት በዛ በመነሳሳት ይህን ለመስራት ለዚህ የጀመርኩት።
መልካም። ይሄ መነሳሳታችሁ በስራችሁ ብቻ በምታደርጉት እኩል ሌሎችንም በመሰል ስራ እንዲሳተፉ መሰል አራያነቱን እንዲወስዱ ይረዳል በሚል ነው ያነሳውላችሁ። ምናልባትም እንዲህ ያለ የበጎ ፍቃድ ስራ ሲሰራ የሚቀበሉትንም መልካም ተሳታፊ እንዲሆን ይጠይቃልና ምን ይመስል ነበር አቀባበሉ እስካሁን በሰራችኋቸው ስራዎች ውስጥ? እንዲታለፉ የምትፈልጓቸው የተሻለ መንገድ ምናልባትም የበለጠ ውጤታማ ሊያደርጓችሁ የሚችሉ ከዶክተር ያዕቆብ ልጀምርና አሁን ደግሞ ወደ አቶ ሳምሶን እመለሳለሁ።
ይገርስተለ እንግዲህ ልክ ነን ስራ ስንጀምር ሁሉ ነገር ቀላል ነው ማለት አይደለም። እንዳልከውም አገራችን አሜሪካ እየኖርን ወደ ኢትዮጵያ እየተመላለስን ስራ ስንሰራ አልፎ አልፎ ያው ችግር ይገጥማል። በተለይ እኔ ቴክኖሎጂውን ለማስገባት ጉምሩክ ላይ ብዙ ችግር ገጥሞን ነበር። አንዳንዴ እርዳታ ያመጣን ወቃ እስከ 6 ወር 7 ወር ድረስ ፈጅቷል ከጉምሩክ አድርጎ ለማውጣት እና ብዙ ችግር ገጥሞናል። ነገር ግን እንዳልከውም ምንድነው አላማችን ብለን ስናይ አላማችን እኛ የኛ ዜጎችን ትልቅ አስተዋጽኦ በማድረግ እነሱን ለመርዳት ስላሰብን ምንም አይነት ችግር ቢገጥመን ለመዝራት ዝግጁነታችን በማሳየት ነው እስከዛሬ የቆየ ነው። እኔ በራሴ ኢትዮጵያ በየዩኒቨርሲቲዎች ብዙ ሄጄ ተወያይቻለሁ ከልጆቹ ጋርና ልክ አንተ እንደጠየከኝ ዶክተር ያዕቆብ ለምንድን ነው የሚያነሳሳ ሲሉኝ እኔ እግዚአብሔር አድሎኝ ውጭ ሀገር ሄጄ ትምህርት ተማርኩኝ ሌላ ሰው እኔ እንደማደርገው ቢመጣና ቢያሳይኝ ስለምደሰት እኔ ራሴን በእናንተ ቦታ አድርጌ ነው የማየው እና በዛ ስለሆነ እንዲያውም የምሰራው ስራ በቂ አይመስልም ለኝም ብዙ ለመስራት እመኛለሁ። ታውቃለህ ያው ህይወት አለ መኖሪያ አለ ምን አለና ለምንድን ነው የምትቀጥለው ሲሉኝ እኔ ሞርጋን ስቴት የምሰራው ስራ ያው ኑሮዬን ያኖርልኛል ያው ቤተሰቤን ያስተዳድርልኛል። ኢትዮጵያ ግን የተመላለስኩ የምሰራው ስራ አባቴ መከረኝ ምክር አለ የአባቴ ፕሮሚስ ስላለ ያን መጠበቅ አለብኝ። በዛ ላይ ደግሞ ሀገር ኢትዮጵያ አሳድጋ ያደረሰችኝ ስለሆነ እንዲያውም ከስራዬ እኩል የመንፈስ እርካታ የሚሰጠኝ ይሄ ስራ ስለሆነ ለዚህ ነው መቀጠለው ብዬ ሁሌ እሱን ነው እና መጨረሻ መመክራቸው ምክር ምንድነው ኩኝ እናንተ ደግሞ ባላችሁ አቅም ከእናንተ በታች ያለውን ሰው ሃይ ስኩልም ተማሪ ሆነ ኤሌመንታሪ ስኩልም ተማሪ ሆነ በትርፍ ጊዜያችሁ ይሄዳችሁ አግዙ ተረዳዱና ዋናው ሐሳቡ የተሻለ ሰው መርዳት ሲችል ያ ደግሞ ሰው ባለው አቅም ከታች ያለው ሰው ከረዳ ብዙ ሰው መጠቀም ይችላልና ለዚህ ነው ይሄን ስራ እስከዛሬም የገፋንበት ወደፊትም እንገፋበት።
መልካም አመሰግናለሁ። አቶ ሳምሶን በስራ ሂደት ውስጥ የገጠሙ ምንድነው እንደው ጎልተው የሚታዩት ፈተና አቀባበሉስ ምን ይመስል ነበር? ስልጠናውን በሚቀበሉትም ሆነ በመንግስት ባለስልጣናት
እንደ ችግር የማየው ነገር ቢኖር ቅቡልነት የማግኘት እንደ አዲስ ጅምርም ስለሆነ ሰርተን ውጤት ተኮር የሆነ ነገር እስከምናሳይ ድረስ የነበሩት የመጠራጠር ስሜቶች በፈለግነው ፍጥነት ነገሮች አለመሄዳቸው አጀማመሩ ላይ ትንሽ እንደ ችግር ቢቆጠር ከዛ በኋላ ግን ውጤቶቹ እየታዩ ሲመጡ የኛም የጀመርንበት አላማ ክፍት ሲሆን በጣም ጥሩ በሆነ መንገድ ሂዷል እና እስከዚህም ፈተናም ብዬም አልጠቅሳቸውም እና ሁልጊዜ መስራች አባላችን ዶክተር ደረጀ የሚለው ነገር አለ። በገበሬው ታክስ ተምረን እኛ ይችን ትንሽ ነገር መልሰን ለሀገራችን የመስጠት ኃላፊነት አለብን የሚለው አላማ ትልቁ ሆኖ ስላየ ነው ትንንሿን ችግሮች እያለፍን ሂደን እዚህ ደርሰናል። ቅቡልነት ወዲያው የማግኘቱ ነገር ያው ተስፋ ሊያስቆርጥ ይችላል፣ ነገር ግን እዚህ ደርሰናል። አሁን
አቶ ሳምሶን ከሐምሌ ወሩ ዝግጅት የሚቀጥል ሌላ ዝግጅት ይኖራችሁ ይሆን? በውጥን ያሉ ሌሎችም ካሉ እንዲሁ ጨምረው ቢያስረዱን።
አዎ፣ አሁን በነሐሴ ወር መጨረሻ ላይ የተስፋ የሕክምና ቡድን አባላት ከኢትዮጵያ ልብ ማዕከል ጋር በመተባበር የቀዶ ጥገና ስራዎች ይሰራሉ፣ የልምድ ልውጦች ያካሄዳሉ። በቀጣይነት ደግሞ በአሰላና በደብረ ብርሃን ዩኒቨርሲቲ የሜዲካል ፋኩልቲዎች የአቅም ግንባታ ስራዎች አካሂዳሉ። ተያይዞም የጀመርናቸው የፈረምናቸው የትብብር ሰነዶች አሉ ከአዲስ አበባ ዳያስፖራ አሶሲኤሽን ጋር፣ ከኢትዮጵያ ልብ ማዕከል ጋር፣ ከቴሌኮሙኒኬሽን የክህሎት ማዕከል ወይም ሴንተር ኦፍ ኤክሰለንስ ጋር፣ ከኢትዮጵያ አየር መንገድ አቪዬሽን አካዳሚ ጋር እንደዚሁ የትብብር ሰነዶች ተፈራርመናል። የተስፋ የኢንፎርሜሽን ቴክኖሎጂ ቲም ደግሞ ለኢትዮጵያ ዳያስፖራ ኤጀንሲ ዴታቤዝ በመስራት ላይ ይገኛል። አሁን
መንገዱ ተጀምሯል፣ ጎማው እየተሽከረከረ ነው። ሌሎች የእናንተን መንገድ የሚከተሉ ከእናንተም ጋር ተባብረው ሊሰሩ የሚመጡ አርባርብ ዝግጅታችሁ ላይ እንዳደረጋችሁት እና እንደምትጋብዟቸው ዶክተር ያዕቆብ አስታጥቄ፣ በሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ፕሮግራሞች ምክትል ፕሬዚዳንት አቶ ሳምሶን ደምሴ ተፈራ፣ የዩናይትድ ስቴትስ መንግስት አይቲ ባለሙያና የክፍል ኃላፊ፣ ስለሰጣችሁኝ ቃለ ምልልስ ለጊዜያችሁ አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም
እግዚአብሔር ይስጥልኝ። እኛም እናመሰግናለን።
እንግዶችን እናመሰግናለን። እኛም በጣም አሉላ። ዶክተር ያዕቆብ አስታጥቄ አርአያ የሆኑኝ ያነቃቁኛ ያበረታቱኝ ታላቅ ወንድሜ አንተ ነው የምንለው። እንደውም ሙላቱ አስታጥቄ ነው ብሏል።
የሙዚቃውን ቀማሪ ሙላቱ አስታጥቄ ነው ብሏል። አዎ
ልክ ነው። እንግዲህ ወደ ኋላ ላይ ጊዜ ካገኘን አንድ የሙላቱ አስታጥቄን ሙዚቃ ለአድማጮች እንጋብዝ ይሆን?
ግሩም ነው ቆንጅት። እንዲያውም አንድ በጣም ተወዳጅ ዜማ ድምጻዩ ቴዎድሮስ ታደሰ የሚጫወተው ምን ነው ና የሚለውን አሰናድቻለሁ። ሌላ ቅንብራችን ካልቀደመ በሱ ነው የምንሰናበተው።
መልካም።
አዎ ሙዚቃው ጀምሯል።
ጥሩ።
Thank you.
እናመሰግናለን። ግሩም ምርጫ ነው አሉላ።
ቆንጅታ ትክክል ነው። በጣም ተወዳጅ ዜማ ነው። አሁን የመጨረሻውን ቅንብር እናስከትል። የተፈጥሮ አካባቢ ሳይንስና ሕይወት አዘጋጅና አቅራቢ ሰለሞን አባተ።
አፍሪካና ቴክኖሎጂ ባለፉ ቅርብ ሳምንታት ፓሪስ ላይ የተካሄደ ጉባኤ የአፍሪካን የቴክኖሎጂ እድገትና ዕጣ ፈንታ አንስቶ መክሯል። አፕሮባይትስና ቪቫቴክ የሚባሉ ኩባንያዎች ኃላፊዎችና የመረጃ ቴክኖሎጂው ዓለም ባለሙያዎች አፍሪካን የገበያው ጎዳና ማድረግ በሚቻልባቸው ሁኔታዎችና ዛሬ እየታዩ ባሉ መሰናክሎች ላይም ተነጋግረዋል። በኒውዮርኩ የአክሲዮን ገበያ ላይ ተፎካካሪነቱ እየጎላ የመጣውን በአፍሪካ የመጀመሪያውን ግዙፍ የግብይት ስርዓት ጁሚያን ጨምሮ ለንግዶቻቸው ማስጀመሪያና ማስፋፊያ ሊያውሉት የሚችሉትን ጥሪትም የሚያስገኙባቸውን ሁኔታዎች አንስተው መወያየታቸውን ፓሪስ የሚገኘው ሪፖርተራችን ኒኮ ፒኞ ዘግቧል። ለነገሩ አፍሪካውያኑ የመረጃ ቴክኖሎጂ ግንኙነቶችና ግብይት ጀማሪ ኩባንያዎች በጥሩ ሁኔታ ላይ እንደሚገኙና ጥሩ ድጋፍም እያሰባሰቡ መሆናቸውን ባለፈው የአውሮፓ ዓመት የተቋቋመው ፓርቴክ አፍሪካ የሚባለው የሽርክና ድርጅት አመልክቷል። በ19 የአፍሪካ ሀገሮች ውስጥ ያሉ 146 ጀማሪ ኩባንያዎች 1.16 ቢሊዮን ዶላር ለመነሻ ጥሪታቸው ማሰባሰብ ችለዋል። ከዚህ ውስጥ የአንበሳውን ድርሻ የያዙት የኬንያ፣ የናይጄሪያና የደቡብ አፍሪካ ዲጂታል ስራ ፈጣሪዎች ግብጽን ከኋላቸው አስከትለው 78% የስታርታፕ ካፒታል ተቀራምተዋል። ይሁን እንጂ በእንግሊዝኛ ተናጋሪዋና በፈረንሳይኛ ተናጋሪቱ አፍሪካ መካከል የጎላ ልዩነት እንዳለ ይታያል። ከፈረንሳዩ ክፍል ቀዳሚቱ ተጠቃሚ ነች የምትባለው የሴኔጋል ስራ ፈጣሪዎች ከገቡባቸው 4 ሁሎች ያገኙት 22 ሚሊዮን ዶላር ነው። ፈረንሳይኛ ተናጋሪዎቹ አፍሪካውያን ከእንግሊዝኛ ተናጋሪዎቹ ጋር ሲነጻጸሩ ፈረንሳዮቹ የሚንቀሳቀሱት በትናንሽ ገበያዎች ላይ ነው። ጥሪትና ምክርም ያጥራቸዋል።
Malheureusement en Afrique francophone ce n'est pas vraiment dans l'ADN
de ፈረንሳይኛ ተናጋሪ አፍሪካውያን ዘንድ ያለው ችግር በንግዳቸው የተሳካላቸው መለስ ብለው እኩዮቻቸውን አቻዎቻቸውን አያግዙም። እንዲህ አይነቱ ሐሳብ አለመታደል ሆነና በተፈጥሯችን ያለ አይመስለኝም። በእንግሊዘኛ ተናጋሪው ዓለም እኮ አንዳች ስራ ወይም ንግድ መጀመር የሚፈልግ ከእርሱ የቀደሙትን ስራ የተሳካላቸውን ምክርና ሐሳብ የመጠየቁ ነገር የተለመደ ነው። ስለዚህ ችግሩ የገንዘብ ብቻ አይደለም።
ሚሪያም ዲዮፕ በሴኔጋሉ ኦሬንጅ ዲጂታል ቬንቸርስ ኩባንያ ነዋይ አፍሳሽ ናቸው። አፍሪካ በፈጣን ሁኔታ እያደገ ካለው የህዝቧ ቁጥርና ሞባይል ይቅደም ከሚለው አስተሳሰብ ጋር ለሽርክናው የቴክኖሎጂ ገበያ ትልቋና ተስፋ ሰጪም መስክ መሆኗ እየተነገረላት ነው። ለዚህ እኮ ነው በፓሪሱ አፍሮባይትስ 2019 ጉባኤ ላይ ጉግልን፣ ፌስቡክንና PayPalን የመሳሰሉ የመረጃ ቴክኖሎጂው ዓለም መሪ ኩባንያዎች የተገኙትና በንቃትም የተሳተፉት። ኒኮ የአፍሮባይትስ ዋና ስራ አስፈጻሚ አሚን ዩሱፍን አነጋግሮ ነበር።
We don't want people globally to see African tech as a በዓለም
ዙሪያ ሰዎች የአፍሪካን ዘመነኛ ቴክኖሎጂ ይዞታ እንደ ትንግርት እንዲያውታ አንፈልግም። መደመጥ እንፈልጋለን። በተራቀቀው ሰው ሰራሽ አእምሮ ወይም AIን በመሳሰሉ መስኮች ላይ መነጋገር እንፈልጋለን። ሲሊኮን ቫሊ ውስጥ እየተከናወኑ ባሉ አይነት ተግባራት ላይም መሰማራት እንፈልጋለን። ምክንያቱም ተጽዕኖ አላቸው። በእኛ በኩል ደግሞ በነዚያ ጉዳዮችና በዚያ ደረጃ ለመነጋገር የሚያስችሉን በቴክኖሎጂውም ዘርፍ ያሉ ብሩህ አእምሮዎች አሉ።
በሌላው ስፍራ የቴክኖሎጂው ዓለም በወንዶች የተጨናነቀ ነው። በአፍሪካ የሚታየው ግን የዚያ ተገላቢጦሽ ነው። የዘመናዊውን የተራቀቀ ቴክኖሎጂ ኢንዱስትሪ እየመሩ ያሉት ሴቶች መሆናቸውን ላለፉት 10 ዓመታት አፍሪካ ውስጥ አዳዲሶቹ የቴክኖሎጂ ኩባንያዎች የሚፈጠሩበትን ሁኔታ ለማመቻቸት መሰረታቸውን ለማጠናከርና የመንቀሳቀሻ ገንዘብም እንዲያገኙ ለማድረግ ሲሰራ የቆየው VC for Africa የሚባለው ድርጅት ዋና ስራ አስፈጻሚ ቤን ዋይት ይናገራሉ።
አ አድማጮች ሳይንስና ቴክኖሎጂ ንብረት እየተከታተላችሁት ይሄ ፕሮግራም በሚቀጥለው ሳምንት ተከታዩን እናቀርባለን። የአሜሪካ ድምጽ ራዲዮ አማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
ቆንጂት ታየነን። ያቀናበረው ንጉሱ ታምሬ፣ ከተተኪው የስርጭት መሐንዲስና ከዋና አዘጋጇ ትዝታ በላቸው ደግሞ ከባልደረቦቻችን ከተቀሩት ጋር በዚሁ እንሰናበታለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣
ደህና እደሩ።